እንዳለብን በሮሜ 14 ቁጥር 17 መሰረት ተነጋግረን ነበር። በዛ በሮሜ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም የሚለውን አስቼ ጽድቅና ሰላምን ያገኙ ክርስቲያኖች ዘወትር ከውስጣቸው የሚፈልቅ ደስታ አላቸው የሚለውን ሐሳብ ተነጋግረናል። በተጨማሪም በሐሴትና በደስታ መካከል ያለውንም ልዩነት አይተናል። በእንግሊዘኛው ጆይ የሚለው ሐሴትን ማለት ነው። ይሄ ሐሴት ዝም ብሎ ከውጪ በሚገኝ ነገር የሚመጣ ሳይሆን ከውስጣችን መንፈስ ቅዱስ የሚያፈልቀው ነገር እንደሆነም ተነጋግረናል። ደስታ ግን ሃፒነስ የሚለው ነው። ይሄ ከውጪ አንድ ነገር ስናገኝ የሚሆን የሚመጣ ደስታ ነው። በአማርኛው አንድ ለሁለቱም አንድ ሐሳብ አንድ ቃል ስለሆነ ሁሉንም ደስታ ብለን እንለዋለን። ስለዚህ የምናተኩረው እዚህ ሐሴት የሚለው ነገር ላይ ነው። ሐሴት ከውስጣችን በመንፈስ ቅዱስ አማካኝነት የሚሆን እንደሆነም አይተናል። ምክንያቱም የእግዚአብሔር መንፈስ በውስጣችን በነጻነት መስራት ሲጀምር ያፈጹም የሆነውን ደስታ መለማመድ እንጀምራለን። ምንም አይነት ነገር ያንን ደስታ ሊያቆመው አይችልም። ማጣት ይሁን ማግኘት ለውጥ አያመጣም። ሁኔታን አይመለከትም ማለት ነው። በመጨረሻም ያየነው ለደስታችን እንቅፋት የሚሆኑ ነገሮችን አንስቼ ሶስት ነገሮችን ተነጋግረናል። አንደኛው ኃጢአት እንደሆነ፣ ሁለተኛው ከእግዚአብሔር ውጪ በሆነ ነገር ላይ መታመን። ምክንያቱም ከእግዚአብሔር ውጪ በሆነ ነገር ላይ ስንታመን ያ ነገር ደስታ ያመጣልናል ብለን ስናስብ እንደ ጠበቅነው ሆኖ ላይገኝ ይችላል። ደግሞም ጊዜያዊ ነገር ነው። በጣም ያስደስተናል ብለን ተጨንቀን ተጠበን የምናገኘው ነገር ስናገኘው ባዶ ሆኖ እናየዋለን። እና ስለዚህ የእግዚአብሔርም ቃል በዛ በፊልጵስዩስ ምዕራፍ 4:4 ላይ የሚለውን አንስተን ነበረ። በጌታ ደስ ይበላችሁ ሐዋርያው ጳውሎስ የሚለውን እና እንግዲህ እውነተኛው ደስታ ከጌታ እንደሚመጣ የሚያሳየውን ሀሳብ አንስቼ ነበረ። ሌላው ያየነው ስለ ቅጣት ነው፣ ዲሲፕሊን። ይህንንም በዕብራውያን 12 ላይ ተመልክተናል። በዛሬው ጥናታችን የምንመለከተው በእምነት ምክንያት የሚያጋጥመንን ፈተና ወይም እምነታችንን ለማጠከር እምነታችንን ለማየት የሚመጣ ፈተና የሚለውን እናያለን። በመንፈስ የሚሆነውን ደስታ እንዴት መለማመድ እንደምንችልም ከዛ ቀጥለን እንመለከታለን። ከዛ በፊት ግን አንድ መዝሙር እንሰማና ከጸለይን በኋላ ወደ ዛሬው ትምህርታችን እንገባለን። Thank you. የሆነውን ደስታ እንዳንለማመድ እንቅፋት የሚሆኑን ብዙ ምክንያቶች አሉ። ያንን ምክንያት እስቲ ከማየታችን በፊት እግዚአብሔር አምላክ በቃሉ እንዲናገረን እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። በሕይወት ስላቆምከን፣ ስለምትመራን፣ ስለምትረዳን እናመሰግንሃለን። ጌታ ሆይ ከዘላለም ሞት ወደ ዘላለም ሕይወት በልጅህ በኢየሱስ ክርስቶስ ሞትና ትንሣኤ በመሸጋገራችን እግዚአብሔር አምላክ እናመሰግንሃለን። እኛ ያልተደሰት እኛ በፊትህ ሐሴት ያላደረግን ማንም ሊያደርግ አይችልም። እግዚአብሔር አምላክ የደስታን ሕይወት እንድንለማመድ እንድትረዳን፣ ነገር ቢሳካ ባይሳካ አንተ ስላለህን መንፈስህ ከኛ ጋር ስላለ ደስተኞች እንድንሆን በዚህ በደስታችን ለዓለም ምስክሮች እንድንሆን እንድትረዳን እለምንሃለሁ። ዛሬ እግዚአብሔር አምላካችን ሆይ ሕያው ቃልክን ስናይ መንፈስህ ለእያንዳንዳችን የቃልክን ፍቺ እንዲያበራልን እንድትረዳን እለምንሃለሁ። ይህን ጊዜ ባርክልን በጌታ በኢየሱስ ስም አሜን። ከመንፈስ ቅዱስ የሆነውን ደስታ እንዳንለማመድ እንቅፋት የሚሆነን በእምነት ምክንያት ወይም እምነታችንን ለማጠንከር ወደ እኛ የሚመጣ ፈተና አለ። መቼም ፈተናና ቅጣት ወይም ዲሲፕሊን የተለያዩ ነገሮች ናቸው። የፈተናም ሆነ የቅጣት ምክንያትና ዓላማ የተለያየ ነው። እግዚአብሔር በራሱ አሰራርና መንገድ እምነታችን እንዲፈተን የሚፈቅድበት ጊዜ አለ። በሮሜ መልእክት ምዕራፍ 5:2-4 ባለው ክፍል ላይ የእግዚአብሔርንም ክብር ተስፋ በማድረግ ሐሴት እናደርጋለን። በዚህ ብቻ ሳይሆን በመከራችን ሐሴት እናደርጋለን። ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስትም ጽናትን፣ ጽናትም የተፈተነ ባህሪን፣ የተፈተነ ባህሪ ተስፋን እያለ ጽፏል። እንደዚሁም በያዕቆብ መልእክት ምዕራፍ 1:12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና ይላል። በዚሁ ክፍል ላይ ወረድ ብሎ 13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና ይላል። እንግዲህ አሁን ባነበብናቸው ሁለት ጥቅሶች በሮሜ መልእክትና በያዕቆብ መልእክት ላይ እንደተመለከት ነው ፈተና የሚመጣበት ምክንያት አለ። ፈተና ወደ ሕይወታችን ሲመጣ አንድም እምነታችንን ለማጠንከር በሌላም መልኩ ደግሞ ራሳችንን እንድናይ የሚያደርገን ነገር ነው። በተለይ በያዕቆብ መልእክት ላይ የተጻፈው ጥቅስ እንደሚያብራራልን እግዚአብሔር ማንንም በክፉ አይፈትንም ይላል። ፈተና ከእግዚአብሔር ወደ እኛ በሚመጣበት ጊዜ ለእኛ መልካም ነገር ከዛ ውስጥ ሊያወጣ ነው። ስለዚህ ፈተናን ሁሉ ዝም ብለን በቃ በፈተና እየተበሳጨን ራሳችንን ልናስጨንቅ ወይ ደግሞ ልናዝን አይገባም። ይህንን ካላስተዋልን ግን ፈተና በመጣ ቁጥር ልባችን በሐዘን ሊሞላ ነው። ፈተና ወደ ሕይወታችን የሚመጣው እኛን የበለጠ ለማጠንከር ነው። አይነ ልቦናችንን ከራሳችን ላይ አንስተን በእግዚአብሔር ላይ እንድናደርግና ማንነታችንን እንድናውቅ የሚያደርገን ነው። ሕይወታችን ሳይፈተን ሁሉን ነገር እንደምንችል፣ በሁሉ ነገር ላይ ደግሞ ኃይል እንዳለን ልንገምት እንችላለን። ማንነታችንን የምናውቀው ግን ስንፈተን ነው። ተማሪ አመት ሙሉ ተምሮ በየሴሜስተሩ ፈተና የሚቀበለው ዝም ብሎ በፈተና ተማሪውን ለማስጨነቅ ሳይሆን ፈተናው ተማሪው ምን ያህል እንደተማረ፣ የተማረውን ምን ያህል እንደሚያስተውል፣ እንደገናም ደግሞ ወደሚቀጥለው ክፍል እንዲዛወር ለማድረግ ነው። እኔና እናንተም ለዘላለም አይደለም ለጥቂት ጊዜ ነው ያልፋል ስለዚህ ይሄን ተገንዝበን ፈተናው ሲመጣ አንድም እኛን ለማጠንከር ሁለተኛ ማንነታችንን ለማየት ሶስተኛም ደግሞ እምነታችንን በእግዚአብሔር ላይ ብቻ እንድናደርግ ለማሳየት ስለሆነ ፈተና በሚያጋጥመን ጊዜ እግዚአብሔር አምላክ ከዚህ ውስጥ ምን ታወጣለህ ምን ልታሳየኝ ነው ብለን ልባችንን በእግዚአብሔር ላይ በማድረግ ልንጸና ይገባናል እንጂ ልንጨነቅ አይገባንም። እንግዲህ ይህን የማናደርግ ከሆነ ደግሞ ደስታችንን እናጣለን ማለት ነው። ለደስታችንም እንቅፋት የሚሆነው ይሄን የመሰለ ፈተና በሚያገኘን ጊዜ ነው። እዚህ ላይ በጴጥሮስ መልእክት ላይ እንደተናገረው ለጥቂት ጊዜ ቢያስፈልግ ፈተናው ቢያስፈልግ ነው የሚመጣው። ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። በዚህ ላይ እንደተጠቀሰው አስፈላጊ ሆኖ ሲገኝ በልዩ ልዩ ፈተና ልናልፍ እንችላለን። እግዚአብሔር ፈቅዶ በሚሆነው ነገር ልባችን እንዳያዝን ተስፋም እንዳይቆርጥ ደስታችንም እንዳይጠፋ መጠንቀቅ አለብን። ብዙ ሰው ካልጠበቀው ችግር ውስጥ ሲገባ እምነቱን እስከ መጠራጠርና በእኔ የደረሰው በማንም አልደረሰም የኔ ልዩ ነው ማለት ይጀምራል። መጽሐፍ ቅዱስ ግን ከማንም የተለየ ፈተና አልደረሰባችሁም ይላል። በአንደኛ ቆሮንቶስ 10:13 ላይ ለሰው ሁሉ ከሚደርስ በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋራ መውጫውን ደግሞ ያደርግላችኋል ይላል። ከእግዚአብሔር ፈተና ወደኛ ሲመጣ ሁል ጊዜ አንደኛ እግዚአብሔር አቅማችንን ስለሚያቅ ልንወጣ የማንችለውን ፈተና ወደኛ ያመጣ፣ ሁለተኛ ፈተናውን ቢመጣ ከፈተናው ጋር ደግሞ መውጫ ያዘጋጃል ይለናል። ወገኖቼ ፈተና በልዩ ልዩ መልክ ወደኛ ሊመጣ ይችላል። ከነዚህ መካከል ጥቂቶቹ አንደኛው በጤናችን ችግር ሲከሰት ፈተና ውስጥ ልንገባ እንችላለን። መቼም ጤና ሆነን ስንወጣና ስንገባ የጤናን ዋጋ ልናውቀው አንችልም። ጤናችን ምን ያህል ዋጋ እንዳለው የምናውቀው ጤናችን ሲያዝ ነው። የዛን ጊዜ አንድ ህይወታችን የሚፈተንበት ነገር ይፈጠራል ማለት ነው። ሌላው በገንዘብ ችግር ምክንያት ሊሆን ይችላል። ባልጠበቅነው ሰዓት ከስራ ልንወጣ እንችላለን፣ ወይም ደግሞ ያልተጠበቀ ወጪ የሚያስወጣን ነገር ሊያጋጥመን ይችላል። አደጋ ሊመጣ ይችላል። ንብረታችን ሊዘረፍ ይችላል። እነዚህ ከውጭ ወደኛ የሚመጡ ፈተናዎች ናቸው። ሌላው በሰው በኩል ፈተና ሊመጣብን ይችላል። ያመነው ሰው ሊክደን ይችላል። ባልጠበቅነው ሰዓት ካልጠበቅነው ሰው ስማችንን የሚያጠፋ ወይም እኛን የሚጎዳ ነገር ሊሆን ይችላል። ስደት ሊያጋጥመን ይችላል። የምንወደው ተስፋ የምናደርግ ሰው የምናደርገው ሰው በድንገት በሞት ሊለየን ይችላል። እነዚህ ሁሉ እንግዲህ ከብዙዎቹ ጥቂቶቹን ለምሳሌ ያህል የጠቀስኳቸው እንጂ በጣም ብዙ ነገር ነው በሕይወታችን የሚያጋጥመን። እንግዲህ ፈተናው በምንም መልኩ ይምጣ አላማው የኛን ባህሪ ለማጠንከር ብሎም ደግሞ የባህሪ ለውጥ በእኛ ላይ ለማምጣት ነው። በዚህ ምድር ላይ የምናደርገው ሁሉ ዋጋ ያስከፍለናል። እምነታችንም እንዲያድግ ዋጋ ልንከፍል የግድ ነው። አሁን ልናተኩር የሚገባው በፈተናው አይነትና በፈተናው ብዛት ሳይሆን ለፈተናው የምንሰጠው ምላሽ ላይ ነው። ትልቁ ቁም ነገር ፈተና ውስጥ ስንገባ የምንሰጠው ምላሽ ነው። አንዳንድ ጊዜ የሚጎዳን የደረሰብን ፈተና ሳይሆን ለፈተናው ያለን አመለካከት ነው። ፈተና ሲያጋጥመን ፈተናችንን እንደ ኢዮብ ቀና በሆነ ልብ ልንቀበል አላማ እንዳለው ከተፈተነም በኋላ ታላቅ ነገር እንደሚጠብቀን ካመንን ነገር ሁሉ ለበጎ እንደሚደረግ የምንቀልበልበትን ልብ እግዚአብሔር ይሰጠናል። ኢዮብ በፈተናው ሰዓት ምን አደረገ? ኢዮብ 1:21 ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍና አልሰጠም ይላል። ወገኖቼ ፍጹም የሆነውን ደስታ እንዳንለማመድ እግዚአብሔርንም እንዳናመሰግን ከሚያደርገን ነገር አንዱ ፈተና ወደ ህይወታችን የሚመጣበትን ምክንያት አለማወቅ ነው። እርግጥ ነው አንዳንድ ጊዜ ፈተና ከኛ ጥፋት ሊመጣ ይችላል፣ ወይም ደግሞ ከጠላታችን ከሰይጣን ወደኛ ሊመጣ ይችላል። ቀደም ብለን እንደተነጋገርነው ከእግዚአብሔር የሚመጣው ልዩ ዓላማ አለው፣ ከጠላት የሚመጣውም ልዩ ዓላማ አለው። በምንም መልኩ ይምጣ ለሁሉ እኛ የምንሰጠው መልስ ግን ወሳኝ ነው። ምንም እንኳ ኢዮብ በሚያልፍበት ሁሉ እግዚአብሔርን ቢያመሰግንም ፈተናው እየጨመረ በመጣ ጊዜ እምነቱና ትዕግስቱ እየላላ መምጣቱ አልቀረም። በተለይ ጓደኞቹ የሰራው ኃጢአት ቢኖር ነው እያሉ ባበሳጩት ጊዜ ኢዮብ ምርር ብሎት የተናገረው ነገር አለ። ኢዮብ ምዕራፍ 34:9 እግዚአብሔርን ለማስደሰት መሞከር ለሰው አንዳች አይጠቅምም ብሎ ሲናገር እናየዋለን። ምክንያቱም ይህን የሚልበት ኢዮብ እግዚአብሔር ራሱ የመሰከረለት እግዚአብሔርን የሚፈራ ጻድቅ ሰው ነበረ። ከራሱ አልፎ ልጆቹ እንኳን ኃጢአት ሰርተዋል በማለት ስለ ልጆቹ መስዋዕት የሚያቀርብ ሰው ነበረ። ኢዮብ በሚያልፍበት መከራና ስቃይ ምንም በራሱ በኩል የሚያውቀው ነገር አልነበረም። እግዚአብሔርና ሰይጣን ግን ጉዳዩን ያውቁ ነበረ። ስለዚህ ኢዮብ ራሱን ሲመለከት ያጠፋው ነገር እንደሌለ፣ ለዛ ሁሉ መከራ የሚዳርገው የሚበቃ ምክንያት አላገኘም። ከዚህ የተነሳ ነው እግዚአብሔርን ለማስደሰት መሞከር ለሰው አንዳች አይጠቅምም ብሎ መናገር የደፈረው። አንዳንድ ጊዜ እኛም እንደዚሁ ነገራችን ሁሉ በእግዚአብሔር ፊት በቀና ሆኖ ሳለ እግዚአብሔርን ለማስደሰት እየጣርን ሳለ ያልጠበቅናቸው ነገሮች ድንገት ሊያጋጥሙን ይችላሉ። በዛ ጊዜ ነው ልንጠነቀቅ የሚገባን። በዓለም ሳላችሁ መከራ አለበት ጌታ ለዘላለም አይጠልምና ቢያሳዝንም እንደ ምህረቱ ብዛት ይራራልና ይላል። ፈተና እምነታችንን ለማጠንከር እንዲሁም አይናችንን በጌታ ላይ እንድናደርግ ወደኛ ይመጣል። ቅጣት ግን ከጥፋት ጋራ የተያያዘ ነው። ካጠፋነው ነገር ተምረን እንድንመለስ እግዚአብሔር ሊቀጣን ይችላል። በፈተናም ሆነ በቅጣት ወደኛ የሚመጡ ነገሮችን በማስተዋል ካልተቀበልናቸውና ካላስተናገርናቸው ደስታችንን ሊያጠፉብን ይችላሉ። አይነ ልቦናችን በምናልፍበት ሁኔታ በእግዚአብሔር ላይ ካላረፈ በቀላሉ በሐዘን ልንዋጥ ስለምንችል አንድ ችግር ለፈተናም ሆነ ለቅጣት ወደኛ ሲመጣ ቆም ብለን ጌታ ሆይ ከዚህ ሁኔታ ምን ታስተምረኛለህ? ምን እያልከኝ ነው? እንግዲህ መውጫውን አድርግልኝ እንበል። ያኔ ያ ከመንፈስ ቅዱስ የሆነው ደስታ ሁለንተናችንን ይቆጣጠራል። ወደ ፍጹም ደስታ እንዴት ነው የምንደርሰው? ከሁሉ አስቀድመን ሐሴት የመንፈስ ቅዱስ ፍሬ እንደሆነ መገንዘብ አለብን። በገላትያ 5:22 ላይ ከመንፈስ ፍሬዎች መካከል አንዱ ደስታ እንደሆነ ተገልጿል። እንዲሁም በሮሜ 15:13 ላይ የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ ይላል። በጌታ ስናምን ከምናገኘው ታላቅ ነገር አንዱ ደስታና ሰላም ነው። በመንፈስ ቅዱስ ኃይል የሆነ ደስታ፣ ታላቅ ደስታ፣ ደህንነታችንን ያስገኘልን ደስታ ነው። ይህንን ደስታ ስንለማመድ በሕይወታችን ታላቅ ነገር ይሆናል። ይህንንም ደስታ ልንለማመድ የምንችለው እግዚአብሔር ለሰጠን መንፈስ ቅዱስ ስፍራ ስንሰጥ፣ በምናልፍበት አስቸጋሪ ሁኔታ እንኳ ፍጹም የሆነው ደስታ በሕይወታችን ልንለማመድ እንችላለን። መንፈስ ቅዱስ የእግዚአብሔርን ቃል ተጠቅሞ ሐሴትን በልባችን ይፈጥራል። በሮሜ ምዕራፍ 15:4 ላይ በመጽናትና መጽሐፍትን በሚሰጡን መጽናናት ተስፋ ይሆንልን ዘንድ አስቀድመን የተጻፈ ሁሉ ለትምህርታችን ተጽፏል ይላል። በዕብራውያን 12:6 ላይ ስለ ቅጣት ሲናገር እግዚአብሔር የሚወዳቸውን ይቀጣል ይላል። ዓላማው ቀጥቶ ለማጥፋት ሳይሆን ቀጥቶ ልጆቹ ያጡትን ደስታ እንዲያገኙ ለማድረግ ነው። ሁልጊዜ ይህንን ልናስተውል ይገባናል። እግዚአብሔር እኛን በሚቀጣበት ጊዜ እኛን ለመጉዳት አይደለም። ከጥፋታችን ተመልሰን በኃጢአታችን በጥፋታችን ምክንያት ያጣነውን ደስታ እንደገና እንድናገኝ ነው። በመዝሙር 50:15 ላይ በመከራ ቀን ጥራኝ አድንህም አለሁ አንተም ታከብረኛለህ ይላል። በችግራችን ሲደርስልን ሐሴትን ብቻ የምናገኝ ሳይሆን እግዚአብሔር ከችግራችን በላይ መሆኑንም እንረዳለን። አንዳንዴ እቅዳችን ሲበላሽ፣ ነገራችን ሲጨልም በአምላካችን ሐሴት እንድናደርግ በቃሉ ያጽናናናል። በኤርምያስ 29:11 ላይ ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። እነዚህ ቃሎች በመንፈስ ቅዱስ የእኛን ደስታ ለመጠበቅ የምንጠቀምባቸው ቃላት ናቸው። ወገኖቼ መንፈስ ቅዱስ ቃሉን የእኛን ደስታ ለመጠበቅ ይጠቀምበት ዘንድ ቃሉ በልባችን ሊኖር ይገባል። የእግዚአብሔር ቃል በልባችን ካለ ሕይወታችንን በትክክለኛው አቅጣጫ ስለሚመራው በትንሹም በትልቁም እየተናወጥን ሰላማችንን የምናጣ በሐዘን የምንመላለስ አንሆንም። ቃሉ የመንፈስ ቅዱስ መሳሪያ ስለሆነ በፈነገው ሰዓት ይጠቀምበታል። እኛ እንደ እግዚአብሔር ቃል እየተመላለስን ፈተና አይደርስብንም ማለት አይደለም። ፈተና እንደ ማንኛውም ሰው ያጋጥመናል። ይሁን እንጂ ፈተናው በሮሜ 8:28 እንደ ተጻፈው ለበጎ መሆኑን መንፈስ ቅዱስ ስለሚገልጽልን ተስፋ ቆርጠን በመበሳጨት ፈንታ ከዚያ ሁኔታ ውስጥ እግዚአብሔር የሚያወጣውን እንድንጠብቅ ይረዳናል። እንግዲህ በፈተና ስናልፍ ልናስተውል የሚገባን ነገር ቢኖር በመንፈስ ቅዱስ ሐሴትን ከልባችን መጠበቅና መለማመድ ሲሆን፣ በተጨማሪም መንፈስ ቅዱስ እኛ ልናደርግ የማንችለው ማድረግ የሚያስችል ኃይል እንደሚሰጠን ልንረዳ ይገባል። ወገኖቼ መከራ ሐሴት የማድረጋችን ዓላማ እግዚአብሔርን ለማክበር መሆኑን መዘንጋት የለብንም። ይህንን በማድረጋችን ጌታን የማያውቁ ሰዎች እንኳ የምናመልከው አምላክ በመከራ ሰዓት በደስታ የሚሞላ ብቻ ሳይሆን መከራውንም መቆጣጠር የሚችል መሆኑን ያያሉ። እግዚአብሔር በሕይወታችን የሚያደርገውን ሁሉ ስናስብ ልባችን ዘወትር በደስታ ሊሞላ ይችላል። ብዙ ጊዜ ደስታችን የሚጠፋው የጌታን ቸርነት፣ የእርሱን ምሕረት፣ የእርሱን ትዕግስት ማስታወስ ሲሳነን ነው። በቃሉ እየተናገረን መንፈስ ቅዱስ ለልባችን